ይህ የአሜሪካ ድምጽ ነው። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ቀዳሜ ጥቅምት 19 2015 ዓ.ም ምረዝ ዝግጅታችን ጀመረ። በኢትዮጵያ መንግስትና ህወሓት መካከል በደቡብ አፍሪካ የተካሄደ የሚገኘውን የሰላም ንግግር ተከትሎ የኢትዮጵያ ወጣቶች ምን ይጠብቃሉ?
ሰላም ያልከው ምንም የተገኘ ነገር የለም እና በጣም ዘግናይ ነው። አሁን በቀጣይ በተዛዋሪ ምንታ በተዛዋሪ ተጎዳ ያለም አሁን ማንኛውም የትግራይ ተወላጅ በቀጣይ ተጎዳ
አብዛኛው ነው። በቃ በስራትነት አማካኝነት ከኑሮ ከመክፈል የተነሳ ወጣቶች ጋር ወንድሞቻችን አልቋል። በቃ ይገኛል
ጫናዎች አሉ። አሁን በጦርነት የምትመራ ሀገር የኢኮኖሚ ታዲያ ጫና ይኖራታል። ለልማት መዋል የሚገባትን ባጀት ለመሳሪያ ግዢ ሲሆን ያው ብዙ ነገሮች ይቀየራሉ።
ሐሳባቸውንና ተስፋቸውን ካጋሩን ወጣቶች መካከል ጥቂቶቹን ነው የሰማችሁት። ከዜና በኋላ በስፋት እንመለስበታለን። ሰላም ጤና ይስጥልኝ። እንደምን አመሻችሁ የተከበራችሁ አድማጮች። ፕሮግራሙን በመምራት አብራችሁ የማመሻው ስመኝሽ የቆየነኝ ብርሃን ኃይሉ ከስቱዲዮ ታቀናብርልናለች። የምሽቱ ዋና አዘጋጅ አሉላ ከበደ ነው። ዝግጅቶቻችንን ከሬዲዮ በቴሌቪዥን በተጨማሪ በዌብሳይታችን amharic.voanews.com በቀጥታ እየተላለፈ ይገኛል። ስታራሳ ድረስ አብረናችሁን ቆያለን። እናንተም አብራችሁን ሁኑ። አሁን የሰዓቱን ዋና ዋና የዓለም ዜና እናስተምጣችሁ።
እናስጥልኛ አድማጮች ከምሽቱ ዜናዎች ጋር ኤደን ገረመው ነኝ። ሞቃዲሾ ውስጥ በሁለት መኪናዎች ላይ በተፈጸመ የቦምብ ጥቃት ብዙዎች ህይወታቸውን አጡ። ሞቃዲሾ በሚገኘው ዞቤ በተሰኘ መስቀለኛ መንገድ አካባቢ ባለው የፌደራል መንግስት የትምህርት ሚኒስቴር ቅጽር ግቢ ውስጥ ሁለት አጥፍቶ ጠፊ መኪኖች ባደረሱት የቦምብ አደጋ በርካታ ሰዎች መሞታቸውን እማኞችና የጸጥታ ባለስልጣናት ገለጹ። የመጀመሪያው የቦምብ አጥፍቶ ማጥፋት ጥቃት የተፈጸመው በሶማሊያ ትምህርት ሚኒስቴር መግቢያ ፍተሻ ላይ ሲሆን፣ ሁለተኛው ፍንዳታ ደግሞ ተጎጂዎችን ለመርዳት ሲሯሯጡ በነበሩ ግለሰቦችና የአምቡላንስ ሰራተኞች ከመጡ በኋላ መፈጸሙን ማንነታቸው እንዳይገለጽ የፈለጉ እማኞች ለአሜሪካ ድምጽ ተናግረዋል። የሶማሊያ ፖሊስ ቃል አቀባይ ሳዲቅ ዶዲሼ እጅግ ብዙ ሰዎች በጉዳቱ ህይወታቸው አልፏል ያሉ ሲሆን፣ ይሁን እንጂ እስካሁን ድረስ በሁለቱም ጉዳቶች ህይወታቸው ያለፉ ሰዎች ትክክለኛው አሃዝ እንደሌላቸው በመግለጽ ምርመራው ሲጠናቀቅ ለመገናኛ ብዙሃን እንደሚያስታውቁ ተናግረዋል። በአንጻሩ የአሜሪካ ድምጽ ያነጋገራቸው የአይን እማኞች በአደጋው የሞቱት ሰዎች ቁጥር በትንሹ 20 እንደሚደርስ ገልጸዋል። ለዛሬው ጥቃትም እስካሁን ድረስ ኃላፊነቱን የወሰደ ቡድን ባይኖርም፣ ነገር ግን በሶማሊያ የሚንቀሳቀሰው እስላማዊ ቡድን አልሸባብ በተደጋጋሚ ይህን መሰል ጥቃቶች በሀገሪቱ መዲና ሞቃዲሾ ላይ ይፈጽማል። የመንግስታቱ ድርጅት በምዕራብና ማዕከላዊ አፍሪካ በጎርፍ ምክንያት 3.4 ሚሊዮን ሰዎች መፈናቀላቸውን አስታወቀ። የመንግስታቱ ድርጅት የስደተኞች ኮሚሽን ከ218 ሚሊዮን በላይ ህዝብ ባላት በናይጄሪያ ባለፈው 10 አመት ውስጥ በደረሰ የጎርፍ አደጋ 3.4 ሚሊዮን በላይ የሚሆኑ ሰዎች ሲሞቱ 1.3 ሚሊዮን የሚሆኑ ነዋሪዎች መፈናቀላቸውና ከ2.8 ሚሊዮን በላይ ሰዎች መጎዳታቸውን አስታውቋል። አድማጮች ይህ ዜና እየተላለፈላችሁ የሚገኘው ከአሜሪካ ድምጽ ሬዲዮ ጣቢያ ነው። ኳታር ከዓለም ዋንጫ በፊት በዋና ከተማዋ ዶሃ የሚሰሩ በሺዎች የሚቆጠሩ ሰራተኞችን አባረረች። ኳታር በዓለም ዋንጫ ወቅት ሀገር ጎብኚ የእግር ኳስ ደጋፊዎች በሚያርፉበት በዋና ከተማዋ በዶሃ የሚኖሩ በሺዎች የሚቆጠሩ የውጭ ሀገር ዜግነት ያላቸው ሰራተኞችን ከሚኖሩበት አፓርታማ ማባረሯን ሮይተርስ ዘገበ። ነዋሪዎቹ በተለይም ደግሞ እስያውያንና አፍሪካውያን ሰራተኞች ይኖሩባቸው የነበሩ ከ12 በላይ የሚሆኑ ህንጻዎች በባለስልጣናት አማካኝነት ባዶ መደረጋቸውና መዘጋታቸውን አስታውቀዋል። በዚህ የተነሳም በጎዳና ላይ ለማደር መገደዳቸውና መጠለያ በመፈለግ ላይ መሆናቸውን ነዋሪዎቹ አክለው ገልጸዋል። አልመንሱራ በተሰኘው የዶሃ አካባቢ ካለ አንድ ህንጻ ላይ የተፈናቀሉ ሰዎች የኳታር ባለስልጣናት 1200 ሰው ወደሚኖርበት ህንጻ ከምሽቱ 2 ሰዓት ላይ በመምጣት በሁለት ሰዓት ጊዜ ውስጥ አካባቢውን ለቀው እንዲወጡ እንደነገሯቸው አስታውቀዋል። ይህ የኳታር እርምጃ የዓለም የእግር ኳስ ዋንጫ ውድድር ከመጀመሩ ከአራት ሳምንታት ባነሰ ጊዜ ውስጥ የተደረገ ሲሆን፣ ይህም ኳታር የውጭ ሀገር ዜጋ የሆኑ ሰራተኞች ላይ በምታደርገው ጥብቅ የሆነ ማህበራዊ ህግና ገደብና አያያዝ ምክንያት በዓለም ዙሪያ ለኃይለኛ ለከፍተኛ ትችት እንድትጋለጥ አድርጓታል። በመጨረሻም በጎዳና ላይ የተቃውሞ ሰልፍ የዛሬ ቀዳሜ የመጨረሻው ቀን እንደሚሆን የኢራን ሀያል አብዮታዊ ዘቦች አስጠነቀቁ። ይህም የሀገሪቱ የጸጥታ አካላት ሀገሪቱን እየናጣት ያለውን ተቃውሞ ለማስቆም የኃይል መንገድን ለመጠቀም ወሰናቸውን አመላካሽ ተደርጎ ተወስዷል። የ22 ዓመቷ ኩርዳዊት ሴት ማሐሳ አሚኒ በስነ ምግባር ፖሊስ ቁጥጥር ስር ሳለች ህይወቷ ማለፉን ተከትሎ ኢራን በተቃውሞ እየተናጠች ትገኛለች። ይህም እንደ አውሮፓውያን አቆጣጠር ከ1979 አብዮት ወዲህ በሃይማኖታዊ መንግስት ላይ ከተደቀኑ ትላልቅ አደጋዎች መካከል አንዱ ነው። የኢራን አብዮታዊ ዘብ ዋና አዛዥ ሁሴን ሳላሚ ወደ ጎዳና ላይ እንዳትወጡ ዛሬ የግርግሩ የመጨረሻ ቀን ነው ሲሉ በጠንካራ ቃላት ያስጠነቀቁ ሲሆን እስላማዊ መንግስቱ ለዚህ አመጽ አሜሪካንን ጨምሮ የውጭ ሀገር ጠላቶች ያሏቸውን በመስእነት ወቅሷል። አድማጮች ለምሽቱ ያስኩላችሁ ዜናዎች እዚህ ላይ ተጠናቀቁ። ከቀሪ የአሜሪካ ድምጽ መሰናዶዎች ጋር ታመሹ ዘንድ ተጋብዛለሁ። ኤደን ገረመው ዋሽንግተን።
ኤደን ገረመውን ለዓለም ዜናዎቹ እናመሰግናለን። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁን የዛሬ ቅዳሜ ጥቅምት 19 2015 ዓ.ም ምረ ዝግጅታችንን ነው ከአሜሪካ ድምጽ እየተከታተላችሁት ያላችሁት። በፕሮግራማችን ላይ ለሚኖራችሁ አስተያየቶች ወይም ጥቆማዎች በዋትስአፕ ቁጥራችን የመደመር ምልክትና አንድን ከፊት በማስቀደም 2022513505 በማለት በድምጽ ቀርጻችሁ ልታስቀምጡልን ትችላላችሁ። በፌስቡክ @voaamharic ወይም የትዊተር መገኛችን #voaamharic በማለትም አድርሱን፣ ተከተሉን፣ አስተያየቶቻችሁን አጋሩን። አሁን ለሰዓት ወደ ያዝነው የመጀመሪያ ቅንብር እንለፍ። ሁለት አመት ሊሞላው የቀናት እድሜ ብቻ በቀሩት የሰሜን ኢትዮጵያ ግጭት የተነሳ ብዙ ንጹሃን ዜጎች ህይወታቸውን አጥተዋል፣ ተፈናቅለዋል፣ እንዲሁም ቤትና ንብረታቸውን ማጣት ጨምሮ ለብዙ አይነት የጦርነት ወንጀሎች ተጋልጠዋል። ጦርነቱ ካስከተለው ሰብአዊ ቀውስ በተጨማሪም በመጣኔ ሀብቱ ላይ እጅግ ብዙ ጫናዎችን ያመጣ ሲሆን ከ60 ከመቶ በላይ የሚሆነው ህዝቧ ወጣት ለሆነችው ሀገር ወጣቶች ተስፋ በመቁረጥ በስራ አጥነት ጨምሮ እጅግ ብዙ ተግዳሮቶችን እያሳለፉ ይገኛሉ። ይህ ችግር ተቀርፎ ሀገሪቱ ወደ ቀደመ ሰላሟ ትመለስ ዘንድ የኢትዮጵያ መንግስትና ህወሓት ለመጀመሪያ ጊዜ አፍሪካ ህብረት መር ለሆነ የሰላም ንግግር በደቡብ አፍሪካ ተገናኝተው ውይይት ጀምረዋል። ለመሆኑ ወጣቶች ከዚህ ንግግር ምን ይጠብቃሉ ስትል ኤደን ገረመው 3 ወጣቶችን አወያይታለች።
በጣም ነው ማመሰግነው ስላገኘኋችሁ፣ ደስ ብሎኛል። በየተራ ራሳችሁን አስተዋውቁልኝ። በቅድሚያ ከአማኑኤል ጀምራለሁ። አማኑኤል ሙሉ ስምህን፣ ሰራተኛ ተማሪ መሆንህን፣ ከየት አካባቢ እንደሆነ አስተዋውቅልኝ።
እሺ፣ አማኑኤል ሙሴ ይባላለሁ። ከምዕራብ ሸዋ ዞን አምቦ ከተማ የ12ኛ ክፍል ተማሪ ነኝ።
በጣም አመሰግናለሁ አማኑኤል። ሁለተኛው እንግዳዬ ደግሞ ክብሮም ነው። ክብሮም እስቲ ራስን አስተዋውቅልኝ።
አመሰግናለሁ። ስሜ ክብሮም ተክላይ ይባላለሁ። ከመራስ ትምህርት ቤት ነው የምደውለው። የ12ኛ ክፍል ተማሪ ነው ማለት ነው። አሁን ያለው አዲስ አበባ ነው።
እሺ ክብሮም፣ በጣም አመሰግናለሁ። እሺ እንዳለው ሙሉ ስምህን ከየት አካባቢ እንደሆን ካስተዋውቀልኝ።
እንዳለው ሙሉ ቀን ይዛክ ባህር ዳር ሰባታኝ የባህር ዳር ኳስ ተጫዋች
የባህር ዳር ኳስ ተጫዋች ወጣት ነህ። እሺ እሺ እንዳለው ሁሉንም በጣም አመሰግናለሁ። እንግዲህ ባለፈው 2 አመት ጊዜ ውስጥ ኢትዮጵያ በጦርነት ውስጥ አሳልፋለች። በሰሜን ኢትዮጵያ ያለው ጦርነት ብዙ ክልሎችን ተሳትፈውበታል። አማራም፣ ትግራይ፣ አፋርም ብዙ ክልሎችም የፌደራል መንግስቱም ተካፈሉበት ጦርነት ነው። የውጭ አካላትም ትልቅ ተጽዕኖ ወይም ደግሞ ያሳረፉበት ጦርነት ነውና ይሄ ጦርነት በእናንተ ህይወት ላይ በቀጥታም ይሁን በተዘዋዋሪ ያሳደረው ጫና ምንድነው? ወይም በአገራችን ላይ ያሳድሯል የምትሉት ጫና ምንድነው? ከአማኑኤል ቀድሜ ጀምራለሁ።
ያው እንግዲህ እንደገለጸው ሳይሆን የመጀመሪያ ሰው ጉዳይ ጫና ነው። ጦርነት ጥሪ ይደረግልናል ወጣቶች ነው
ማለት ነው። ክብሩምስ ባለፈው ሁለት አመት በጦርነቱ ምክንያት ያስተዋልከው ነገር ምንድነው?
እሺ አመሰግናለሁ። ያው የፖለቲካ ተንታኝ አይደለም ግን ካየሁት ነገር ካየሁት አንፃር ያው ተወረጥሙ ጦርነቱ ከምንም ሌላ መብረር ያስፈልገውምና ይሄ ነው ዲስትራክሽን ዲስካውንት ሰውንም ያልከው ምንም የተገኘ ነገር የለም እና በጣም ዘግናኝ አሁን በቀጣይ በተዛዋሪ እንደው በተዛዋሪ ተጎዳ ያለም አሁን ማንኛውም የትግራይ ተወላጅ በቀጣይ ተጎዳው ምክንያቱም ከናት ተለይቶ ከባድ አስቢውና ከናት ተለይቶሽ ልጅሽ ተለይቶሽ ማሳለፍም ሲታጣ አስቢው ምንኛ ቀለማ እንደሆነ ይሄ ምንም በቀጣ በተዛዋሪ የሚባል እንትን የለውም በቃ በጣም ተጎድተናልኛ አልቻልንም በቃ አሁን ስለ ፖለቲካ ምን አሉ ያ ያገባ ነው ግን መረረን አሁን በቃ ህዝቡ ምንም ክሳት የለውም እኮ ነገር አሸለኝ እንዳለ አሁን የኢትዮጵያ ህዝብ ሙሉ በሳይኮሎጂ ተጎድቷል በኢኮኖሚ ብቻ አይደለም አሁን የተጎዳው ከኢኮኖሚ በላይ በሳይኮሎጂ የተጎዳው ለመገገም በጣም ብዙ አመት ፈጅበታል እንታ በጣም ነው የሚደብረው አሁን እኔ እንደዚህ የመግለጽ ራሱ አልችልም በዚህ በሶኮላ ተፈራ እንደወተ ማርኛ እንደዚህ የኔ ስሜት ነው ኢትዮጵያ ስሜት መግለጽ አልችልም በጣም ነው የሚያስጠላው በቃ ለምሳሌ በራሴ ዝም በኔ አንደበታችን እንትንሽ የሆነ ማጣናበት ሰዓት ከማዘርሽ ጋር ከአባት ከወንድምሽ ጋር ከጎበጥሽ ጋር ያሳለፍሽው ሰዓት እሱን ትልስልሽ አምስት ቁጥር ግፋለ ብለሽ ሶስት ቁጥር ትልሻለሽ ታታስሉ በቃ ወን ወደ ክሪዝነስ ትቀይራለሽ በራ እና በጣም ነው የሚያስጠላው እንደዚህ በአለም ለዳን ሳይኮ የተጎዳ ህዝብ አለ በየላስ የኔ ብቻ አይደለም ነገራችን ብዙ ሰው አለ የትግራይ ተወላጅ ብቻ ማለት በቃ እንደ ተፈክቷል እንዳለ ይሄ መጀመሪያ ወይ በጣም የባሰ ነው እንጂ የትግራይ እንዳለ አግሪሱ እንደዚህ ነው ያለው እኛ ከመጠለይ ከማልቀስ አለፈ ምን ማድረግ አልቻለን በቃ ለነሱ ግን በጣም ቀላል ነበር መፍትሄው ቀላል የሆነ ዲስከሳርኩ መስጠት ነገር ነው እነሱ እንደዚህ እየቻሉ ግን ተሳጋየ በቃ ህዝብ አልተቻለ ምንም አልቻለውም ጊዜው በጣም እና በጣም ነው የሚያስጠላው
እሺ እንዳለው እንግዲህ አሁን ባለፈው ሁለት አመት ውስጥ ኢትዮጵያ ውስጥ ጦርነት ነበር በተለይ ደግሞ አንተ ባለህበት በአማራ ክልል ከትግራይ ካፋር ጋር አንድ ላይ አጎራባች ከሆኑ ክልሎች ጋር ጦርነት አለና ይሄ ነገር በቀጥታ የሚሆን በተዘዋዋሪ ያሳደረብህ ተጽዕኖ አለ ወይ?
አላ ያሳደረብን ከንቦ ነው ጀመርና ትራንስፖርት ከልክ በያል ማለት አሁን እንደፈለግሽ ትንቀሳቀሽ ብትመር ዋጉ ጨምሯል ማለት አሁን በፊት በሶሶጋን ትንቀሳቀሻለሽ አሁን ትንሽ ልጅ እንኳ አምስት ብር ነው የምትከፍል ማለት በባህር ዳር 75 ከሆነ 10 ብር የምትከፍሉ ግማሽ ልጅ ደግሞ ወርዳችን 10 ብር የምትከፍል ይኸው ማለት የስራ አጥነት አለ ሰርፈዝን በቃ የተጎድ የሚመስል የስራ አጥነት አለ ይኸው መንግስት ደግሞ ይኸው ማለት ሀሳብ ብንሰጥም የሚቀበልን የለም ከቀበላችሁ
ማለት ምን አይነት ሐሳብ ስትሰጡ ነው የማይቀበሏችሁ?
ምንድራጅ እንኳን ተብሎ ይሆናል ተወጣጡ ሲነሳሳ አስተማም እንኳን ለመቀበል እንኳን ፍላጎት የላቸው።
ለምንድን ነው ይሄ የሆነው?
ማለት ብዙ ጊዜ ወደ ጦር እንደሚመስል በስራትነት ወደ ጦር እንዲገባ አሁን አብዛኛው ነው በቃ በስራትነት አማካኝነት ከኑሮ ከመክበሩ የተነሳ ወጣቶች ጋር ወንድሞቻችን አልቋል በቃ ሄዱ ወዛ ትምህርት ላይ ስነሳ ደግሞ ማለት ጓደኞች ዩኒቨርሲቲ ብዙ ይገባሉ ግን በወቅታዊ ችግር ወደ ኦሮሚያ ሽግ በቃ ይተጓጉራሉ በሀገሪቱ ቀውስ ምክንያት መሄድ አልቻሉ ድህነት የተጠበቀ ስላልሆነ በተሰጋቸው የደረሳቸው ዩኒቨርሲቲ መሄድ አልቻሉ ከዛ አልፎ ደግሞ ምንም መስራት አልቻሉ ወይም ደግሞ ወይ መቀየር ቢኖርበት አስበና እናስብ ነበረ ግን ምን መፍትሄ የለውም።
አማናኤል እንግዲህ ግን አለው የስነ ልቦና ጫና አለው የጦርነት ቅስቀስ አለው ብለሃልና እስቲ ያለውን ነገር ትንሽ አንተም እንደ ክብሮም ከቻልክ ከምታጋራኝ።
ስነ ልቦና ጫና አለ ያልኩበት ምክንያት ያው እንግዲህ ታያለሽ ሚዲያ የሚያወራው ስለ ጦርነት ነው እቶቹ ብትሰሚ ወሬ ስለ ጦርነት ነው እንግዲህ ልጁ ክብሮን ሲናገረው ነበር ጦርነት ምንም አጥበጣጠር የለው ምታሚ ሞት ነው ተጓደኛ ሸጎን ውስጥ የለው እኔ ደግሞ ያው በጣም ይሰማሻል እንደ አንድ ሰው በየትምህርት ቤቱ የሚሄደው ቢያንስ እድሜ ያልደረሰ ልጆች ናቸው ወደ ጦርነት እየሄዱ ያሉት በዛም በዚህም በኩል የምናየው ነገር ማለት ነው ይሄ ደግሞ እንደ ሰው በሰውኛ ኖርማል ምታስብ ከሆነ በጣም ነው ይሰማሽ በዚህ በኩል ለምሳሌ ቻና ለምለው ያው ትሰማያለሽ አሁን እኛ ሶሻል ሚዲያ ለምንከታተል በብዛት ሀገር ትወራለች ትባላለች እና ያው ደግሞ ያለ ነው የምታየው ነገር ነው እንዳንድ ወጣት በዚህ ሰዓት በምትኖሪበት እንትን ሀገር ትወራለች ይባል አንቺ ወጣት ነሽ የሀገር ፍቅር ስሜት አለ በዚህ አይነት ስሜት ያው ትሄጃለሽ ለመሄድም መነሳሳቱ ይኖራል ጓደኛሽ ከአንቺ ጋር ሲሆን እንግዲህ አንቺም ጫና ይጣፋ ይያላሽ ወዛ ነው።
ክብሩም አንተ ከቤተሰብ ጋር ነው የምትኖረው? ቤተሰቦች ትግራይ ናቸው? ትንሽ ምናልባት ሬዲዮ ላይ ለሚሰማ ሰው ለአድማጭ ግልጽ እንዲሆን በምን አይነት ሁኔታ ነው ያለው?
ያው እንዳለ ፋሚሊ ዘናችሁ እኔ ከእህቴ ጋር ብቻ ነው የምኖረው። እዚህ ጋር ልጅ እህቴ ነች። የእናቴ ሪላቲቭ ድምጽ ከሰማው አንድ አመት ከአራት ወር ሆኖኛል። ድምጽ ብቻ ማለት ነው፣ በአካል ብዙ ነው። እና እዚህ ጋር ከእህቴ ጋር ነው የምኖረው። አሁን ኑሮ እንትን ነው በቃ። ለምሳሌ እህቴ የሆነ ነገር ስታይባት እያለቀ እንትን ትላለች፣ ታስቸግረኛለች በጣም ትራስቃለች። እኔ ማጥናት አልቻልኩም፣ ፍላጎት አለኝ ማጥናት። አሁን የአስራ ሁለት ፈታኝ ነኝ። እና ተገባው የሆነ የማዘር ስዕል የሆነ የፋሚሊ ስዕል ባየሽ ቁጥር አለቅሳለች። ለምሳሌ እህቴ አታልኩም እንደ ሌላ አባባሎችንም እንደዚህ በቃ ጨርሳ አልቀሳ እንትን ካላለች በጣም አትፈልግም በቃ እዚህ መባበር አስፈልግም። እና እንዳለ ሪላቲቭ እዛ ነው ያለው። አሁን በቅርብ ነው የመጣው መከራከያ እያለ መከረ ዘን ነበረ።
እሺ እንዳለው አሁን ለምሳሌ ጦርነት መቼም አለ ሲባል ያስፈራልም፣ ያደክማልም፣ ይሰለቻልም። እና ከዚህ ከዛ አኳያ ያንተም ይሆን የጓደኞች ስሜት ምን ይመስላል?
ሁሉም ተውቁር ማለት አላማ እንኳ ግዝ እንኳ የለውም በተስተካከል ማለት እንዳለቀለት ሀገር ምናምን በቃ ስራ የሚያወጣ የለም ነው በቃ ማለት ያበቃቀለት ሀገር ናት ሚሰራት ምናምን በቃ የሚለው
ተስፋ በመቁረጥ ማለት ነው።
ተስፋ በመቁረጥ በቃ እንደዚህ ነው።
እሺ በጣም ነው የማመሰግነው። አሁን ታዲያ እንግዲህ በደቡብ አፍሪካ ድርድር እየተካሄደ ነው፣ ተጀምሯል እየተባለ ነው። የፌደራል መንግስት የትግራይ ኃይሎችም አንድ ላይ በመሆን ጣይ ሰላም ለማምጣት ብዙ ጊዜ እንግዲህ እንደዚህ አይነት ድርድሮች አዋቂዎች፣ ረጅም አመት በፖለቲካ የቆዩ ሰዎች መራሮች ናቸው የሚሳተፉበትና ወጣቱን በተመለከተ በቀጣይ መቼም ሀገር የምትረከቡት እናንተ ናችሁና ምን መደረግ አለበት ትላለህ? እንዳለው
አሁን ባለበት ድርጅት ስምምነት ኖሮ ደስ ይለኛል። ምክንያቱም በምንም በማያውቀው ማለት በስሜት ብዙ ወጣቶች እየገቡ እያለቁ ምንቸዝም ባላው ነገር ማለት ይኸው ማለት ድርጅሩ ጥሩ ቢሆን ቢደራደሩ ደስ ይለኛል። እንደራሽ ማለት አገር ሰላም ስትሆን ነው የተሻለ ነገር መፍጠር የምንችለው። የቀጠለ ወጣቱ ማለት አሁን ተስፋ መቁረጥ ላይ ነው። አንበንቴን ስምምነት ሲኖር የተሻለ ነገር ወጣቱ ወደ ተሻለ ነገር ይሄዳል ብዬ አስባለሁ። እና የስምምነቱ መልካም ነው ብዬ ነው። አሁን ዘረኝነት ተስፋፋ እንደም በነሱ ተስፋፋ ለምቶ የተስፋፋ ነው። ስለዚህ የስምምነቱ ለእኔ መልካም ይመስለኛል።
ስለዚህ አሁን ምን ትጠብቃለህ? እንደው መልእክት አስተላልፍላቸው ለእነዚህ መሪዎች ብትባል ምን ትላለህ?
የተሻለ ነገር ለመፍጠር ስምምነቱ የተሻለ ነገር ፈልጋለሁ። ወጣቱም የበቀናት አሁን ወደ ስራም መሰማራት አለብን። ስምምነቱ መልካም ይመስለኛል።
እሺ እሺ እንዳልክ በጣም ነው የማመሰግነው። ወደ አማኑኤል ልመለስ።
እሺ ያው ከሰላማዊ ውይይቱ የምጠብቀው ሰላምን ነው። ተወያይተው መጀመሪያ ወደ ግጭቱ ሳይገባ በሰላም መንገድ መፈታት ቢቻል ኑሮ በጣም ደስተኛ ነበር። የሁሉም ሰው ደስታ ይመስለኛል። አሁንም ደግሞ ከድርድሩ በኋላ ሰላምን ማጠን ቢችሉ ያው የሁለታቸውን በመሀላቸው ያለውን ግጭት ሳይሆን የህዝቡን ጉዳት ቢያዩ እና ሰላም ቢወድ ለሰላም ቅድሚያ ቢሰጡ በጣም ደስተኛ ነኝ።
እንደው ጥቂት ነገር አንተ ካለህበት አካባቢ ደግሞ ስለ ኑሮ ውድነት ወጣቶች ስላለባቸው ስራ ማጣት ገልጸህልኝ ቢሆን ደስ ይለኛል። ከዛ ጋር እያይዘህ ምን አይነት መፍትሄ ሊመጣ ይችላል? እስቲ ያየኸውን የታዘብከውን ነገር ንገረኝ አማኑኤል።
እንግዲህ እኔ ባለሁበት አካባቢ ብዙም ባይባል በመካከለኛ ሀገራችን ክፍል ስላለው ብዙም እንትን ያለ አይመስለኝም፣ ግን ያው ጫናዎች አሉ። አሁን በጦርነት የምትመራ ሀገር የኢኮኖሚ ታዲያ ጫና ይኖራታል። ለልማት መዋል የሚገባትን ባጀት ለመሳሪያ ግዢ ሲሆን ያው ብዙ ነገሮች ይቀየራሉ። ኢኮኖሚ ታዲያ ጫና ይመጣል እና ያ ነገር ትንሽ ረገብ ቢል ያው ህዝቡ እንደ ወጣቱ ብቻ ሳይሆን እንደ ህዝቡ የሚታወቀው ነው ትልቅ የኑሮ የዋጋ ግሽበት አለ ኢትዮጵያ ውስጥ። ያ ነገር የሚቀረፍ ይመስለኛል። በመንግስትም በዛም በኩል ድርሻ አላቸው። ግን የሁለቱ ድርሻ መሆን የሚኖርበት ህዝቡን በአማከለ በኩል ቢሆን ይሄ ድርድር መጀመሪያ ብዙ ጊዜ የሚታየው ካለፈ በኋላ ያው ለራስ ጥቅም ይሆናል ብዙ ነገሮች የሚደረጉት። ከዛ አልፎ ለህዝቡ ቅድሚያ ቢሰጡ ህዝቡ ምን ይፈልጋል፣ ህዝቡ ምን ብናደርግ ተቀባይነት ይኖረናል፣ ምን ብናደርግ ህዝቡን የምንጠቅመው ብሎ ለህዝቡ ቅድሚያ ቢሰጡ ለሰላም ቅድሚያ ቢሰጡ እላለሁ።
እሺ እሺ ክብሩም ወደ አንተ ልምጣ። አንተ እንግዲህ በቀጥታ በዚህ ጦርነት ውስጥ የተቸገርከ ሰው ነህ፣ ጉዳት የደረሰብህ ሰው ነህና እንግዲህ ይሄ በጣም ታሪካዊ ውይይትም ነው። ምንድን ነው እሱ ከዚህ ሰላም ውይይት የምትጠብቀው?
ምንና ከባድ ነው ስንቴ ተጠብቀና ስንቴ ተሰበር መሰለሽ? አሁን ትቻለሁ ለምን መሰለሽ? የሆነ ነገር ሙሉ በሙሉ ኤክስፕሬስ አረጋውና ሙሉ በሙሉ ሳይሆን ሲቀርም የሆነ የሚሰማሽ ነገር አለ አይደል? የሆነ ፊሊንግ አለ። ብዙ ጊዜ ድርድር ብሏል ያው ልባችን እየመጣ በደስታ ነበርም ተጠብቀው ግን የለም እስከሆነ ባለ ብዙ ጊዜ እስከ ሶስት ጊዜ ምናምን ድምጽ ነበር እንደገና ከሽፋል አሁን ራሱ የለም በቃ ወደ ነገቲቭ እንትን ብያለሁ ሽፍት አድርጌያለሁ እኔ ምክንያቱም አሁን ሙሉ በሙሉ ይካሄዳል ብዬ ካሰብኩ ድርድር ማለት ነው። ከዛ ኋላ ያለው ውጤት ነገቲቭ ከሆነ ያው በጣም መጥፎ ስሜት ነው የምሰማው። አሁን ያለ አማራጭ አሁን እርግጠኛ አይደለሁም በቃ ያካሄዳል ብዬ አላስብም። ድርድር ይሳካል ብዬ አላስብም። ካየነው ኤክስፔሪንስ ከሶስት እንትን ካየነው አንጻር የለም ይሄ ደግሞ ባለፈው ጊዜ ነበረ ለማይሆን እንትን ሎጂስቲክስ ምናምን ብለው ቀሩ። እዚህ ጋር ምኞቴ ነው እንጂ ማስቀመጥ የሚችለው እንደዚህ ያደረጋል ብዬ ሙሉ በሙሉ እንትን ማድረግ አልችልም። ሁሉም ህዝብ ካለ እኮ ነው ሀገር ያለው። ምን አለ ህዝቡ ቢሰሙ ትንሽ ይረዱት። ህዝቡ ምንም ክፋት የለውም። ምን ነው እንደ ውሃ እንዳለ በቃ ምንም ክፋት የለውም። አንድ አይነት ነው የኢትዮጵያ ህዝብ ደግሞ። ስለዚህ ምን አለ በተወሰነ በፋርሻል ባደረጉ ህዝቡ ምን ችግር አለ? ምንድን ነው እስከ የለ እኮ የለም። ችግራችን ደግሞ አሁን እኮ በቃ ተጎድተናል። በዚህም በአመራሮች የሚሰጡን አስተያየት ምናምን በዛ እየተበላን ነው። እና ሰላም ቢመጣ ለማንም ይንበጅ ነው መግለጫ ያስፈልገው ቢመጣ ነው በቃ እሱንም እየታቸን ሰላም ቢመጣና እኛም ወለጃችን የኢትዮጵያ ህዝብ እንደ ከዋን በፊት ነበረው አብሮ ቢቀጥል ኑሮ እንዲቀጥል ነው ምለ ለኢትዮጵያ ህዝብ ማሳረፍ መለገው በመጨረሻ ላይ በዚህ በጦርነት የተጎዳ ህዝባችን ለየት ምንስለንም እንደው ያለ ብቻ በዚህ የተጎዳ በጦርነት የተጎዳ ህዝብ በጸሎት እናስበው መጨረሻ ላይ ከሁሉ በላይ እግዚአብሔር ነው እና በጸሎት እናስበው ለራሳችን ለመጠለያች ብለን የምንጠቀምበት ጊዜ ትንሽ ኮንትረል ስለ ህዝቡ ብንጸልይ ትንሽ እግዚአብሔር መልካም ነው እና ይሰማናል ብዬ አስባለሁ። ሰላም ለሀገራችን፣ ሰላም ለህዝባችን። አመሰግናለሁ።
እሺ እንግዶቼ፣ አማኑኤል ንጉሴ ከአምቦ፣ ክብሮም ተክላይ የትግራይ ተወላጅ ከአዲስ አበባ፣ እንዲሁም ደግሞ እንዳለው ሙሉቀን ከባህር ዳር ከአሜሪካ ድምጽ ጋር ለነበራችሁ ቆይታና እንዲሁም ደግሞ ሀሳባችሁን ስላጋራችሁን አመሰግናለሁ። ወጣቶችና የኢትዮጵያ የሰላም ድርድርን በተመለከተ የጀመርነው ውይይት እዚህ ላይ ተጠናቋል። ከአሜሪካ ድምጽ ኤደን ገረመው ከዋሽንግተን ዲሲ።
ቀጥሎ የሚቀርበው ከሰላም ድርድሩ ምን ይጠበቃል በሚል ለተነሳ ጥያቄ አንድ ኢትዮጵያዊና አንድ አሜሪካዊ የሰጧቸው አስተያየቶች የተካተተበት አጭር ዝግጅት ነው። ዶክተር ዘሪሁን አሰፋ በዚህ በዩናይትድ ስቴትስ የሰሜን ካሮላይና የዩኒቨርሲቲ መምህር ሲሆኑ፣ ቢል ሃርዲንግ ደግሞ ከዚያው ከሰሜን ካሮላይና ክፍለ ግዛት የሆኑ በኢትዮጵያ በሚስዮናዊነት የሚያገለግሉ ናቸው። አዲሷ የሰሜን ካሮላይናና የአካባቢው ግዛቶች ዘጋቢያችን ሜሊ ተስፋዬ ነች ከሻርለት ሰሜን ካሮላይና ያጠናቀረችው።
በኢትዮጵያ መንግስትና በህወሓት ሁኔታው ምንም እንኳን በአሁኑ ሰዓት በዚህ ውይይት የደረሰ ቢሆንም ይህ የድርድር መንፈስ ይህ መነጋገር ያሉትን ችግሮች በንግግር መፍትሄ መስጠት ከመጀመሪያው ቢሆን በጣም የተመቸና የተሻለ ነበር የሚሆነው። ይህ በጉልበት በጠመንጃ በጦርነት የፖለቲካ ችግሮችን መፍትሄ ለመስጠት የሚደረግ ሙከራ ሁሉ ምንም እርባና የለውም። የህዝብን መለያየት ቁጥር ስፍር የሌለው ህዝብን ከመግደል እና ከመሞት ውጪ የሀገር ንብረት የሀገር ሀብት ከመባከን ውጪ ምንም መፍትሄ አልነበረውም እና ይህ ውይይት መጀመሪያ መደረግ የነበረበት ነው። በአሁኑ ሰዓት በሳውዝ አፍሪካ ውስጥ የሚደረገው ውይይት በምን ልባት ያልቃል የሚለው ጦርነቱ ለተወሰነ ጊዜ የሚፈጥር አይነት ሁኔታ ነው ያለው የሚመስለው እና የሆነ ልባት በዛ መንገድ ለመስጠት ነው የሚሞክር ያለው። በህዝቦች መካከል የፈጠረው ያለው ልዩነት ስቲል በቀላሉ ሜንድ የሚደረግ ቢሆን ጥሩ ነው፣ ቅሬታ በማይፈጥር መንገድ። ይሄ ዞሮ ዞሮ የፖለቲከኞች በጉልበትና በአመፅ በጠመንጃ ለመፍታት የሄዱበት መንገድ ነው እና ይህ አብዛኛውን ህዝብ የሚወክል አይደለም እስካሁን ያለው እና ያንን ህዝቡ ይረጋል ብዬ ነው የማስበው። እና የዚህ የረጅም ጊዜ አንድነት፣ የረጅም ጊዜ ትውልድ፣ የረጅም ጊዜ ህብረት ተመልሶ ይጠገናል ብዬ ነው የማስበው። ጦርነቱ ቢቆም እጅግ አድርጎ አስፈላጊ ነው። ጦርነቱ ምንም አይነት የፈጠረው መፍትሄ የለም በህዝቦች መካከል መቃቃርን ከመፍጠር ውጭ። ጦርነቱን ለማስቆም የድርድሩ መፍትሄ የመጨረሻው መፍትሄ በዛች ሀገር ውስጥ በጠመንጃ የሚፈታ ነገር እንዳይኖር በሚያስችል ሁኔታ ነው። ማለትም የተደራጁ ሊዋጉ ጦር ሊሰብኩ የተነሱ ማናቸውንም ክፍሎች ከዚህ በኋላ በስምምነትና በውይይት ብቻ በድርድር ብቻ ሁኔታዎችን የሚቀበሉ አይነት መስማማት እስከመጣ ጊዜ ድረስ ይሄ መፍትሄ ሊፈጥር ይችላል። ምክንያቱም ያስተሳሰብ ለውጥ ማምጣት አለበት ድርድሩ። ከዚህ በኋላ ሰዎች ችግሮቻቸውን በጠመንጃ ሳይሆን በድርድር በውይይት ለመፍታት በዛች ሀገር ውስጥ እስከመጨረሻው በዚህ አይነት ሁኔታ የዛን ሀገር ሰላም ለማስጠበቅ የሚያስችል ያስተሳሰብ ለውጥ እንዲያመጡ ነው ዋናው መፍትሄ።
በእውነት አሁን በደቡብ አፍሪካ ትልቅ ስብሰባ አለ። እኛም አንድ ነገር ማድረግ አለብን። ምንድን ነው? እዛ መሄድ አንችልም አይደለም፣ ግን እኛም ጸሎት ማድረግ እንችላለን። ጊዜም አሁን ነው። እኛም ሰላም እንፈልጋለን፣ የአንድነት እንፈልጋለን። እኔ አሜሪካዊ ነኝ፣ ግን ኢትዮጵያ ዳግም ይቆጥራለሁ። ይሄው ጦርነት ሁሉ በጣም የሚያስ እውነት ያስቸግራል። ለእኔ ብቻ ሳይሆን ለሌሎቹም ደግሞ። ስለዚህ ሁላችሁ ጸልዩ። ምን እንጠብቃለን? ሰላም። ይህን ንግግር እንሱ አሁን መካከራለን። ይሄ የመጀመሪያ ጊዜ ነው። ሰላም እንጠብቃለን ይመስለኛል። ይሄ ጅማሬ ነገር ነው። ምናልባት ጊዜም ይጠይቃል፣ ግን ይሄ ጥሩ ጅማሬ ነገር ነው። የኢትዮጵያ መንግስት የቲፒኤልኤፍ በቃ እርስ በርስ መናገራ ይችላሉ። አስፈላጊ ነው። ጦርነት አያስፈልግም በፍጹም።
የአሜሪካ ድምጽ ራዲዮ የአማርኛውን አገልግሎት ነው የተከታተላችሁት ያላችሁት። ተከታዩ መሰናዷችን ደግሞ ጥበበኛ ሸማ ሰሪዎችን የሚያስቃኝ ዘገባ ነው። ከሰሞኑ በባህር ዳር የሚኖሩ ወጣቶች ለጥበበኛ ሸማ ሰሪዎች ክብር ለመስጠት በሀገር ባህል ልብስ መድመቅን ለማበረታታት ያለመ የጋቢ ቀን የሚል መጠሪያ የተሰጠው ልዩ ስነ ስርዓት አከናውነዋል። አስቴር ምስጋናው በዚህ ዝግጅት አስተባባሪዎችንና ተሳታፊዎችን አነጋግራ ቀጣዩን መሰናዶ ልካለች።
ባህል የአንድ ማህበረሰብ የማንነቱ መገለጫ ነው። ባህል በአለባበስ፣ በክዋኔ፣ በዘፈንና በወግ ይገለጻል። በኢትዮጵያ ከቅርብ ዓመታት ወዲህ የሀገሪውን ባህል እንደ ኋላ ቀር የባህር ማዶውን ደግሞ እንደ ስልጣኔ በመመልከት በተለይ በወጣቱ ዘንድ ብላክ ዴይ፣ ከለር ዴይ፣ ካራባት ዴይ በማለት የሚከበሩ ቀናት ትርጉማቸው ምን እንደሆኑ እንኳን ራሳቸው አክባሪዎቹ ሲጠየቁ ግራ ሲጋቡ መመልከታቸውን ያነጋገርናቸው የባህር ዳር ከተማ ወጣቶች ነግረውናል። ይህንን ያስተዋሉት በባህር ዳር ከተማ የጣና የቀጠቃላይ ሁለተኛ ደረጃ ትምህርት ቤት የ12ኛ ክፍል ተማሪዎች ግን ከዚህ አስተሳሰብ ወጥተው የጋቢ ቀንን አደባባይ ላይ ሲያከብሩ ተመልክተናል። በባህላዊ አለባበስ ባህላዊ ዘፈንን ከባህላዊ ክዋኔ ጋር አስተሳስረው ተማሪ ትንሳኤ አንተሁነኝ የጋቢ ቀንን ለማክበር የወጡበት ምክንያት ስትገልጽ ለሙያተኛው ክብር ለመስጠት እንደሆነ ትናገራለች።
ዛሬ ጋቢ ዴይ ለማክበር ያሰብነው እስከዛሬ ድረስ ፕሮም ዴይ፣ ብላክ ዴይ፣ የተለያዩ ዋተር ዴይ፣ ከለር ዴይ የሚባሉ ዴዎች በሙሉ የመጡት ከውጭ ነው እና እስከዛሬ ድረስ የራሳችን የሆነ ባህል ምናምን እየተከበረ አልነበረም። ስለዚህ ከጓደኞቻችን ጋር በመመካከር ዛሬ የራሳችን የሆነ ኢትዮጵያዊ የሆነ ይዘት ያለው ሸማቾች እንደዚሁም ይኸው ያው እኛን በሚመስል እኛን በሚገል ሁኔታ መጣላት ያው ጎዳና ላይ ዛሬ ወጣ ነው ሌሎች ተማሪዎች ከኛ አይተው እነዚህ ካለር ዴይ ብላክ ዴይ የመሳሰሉትን ይልቅ እንደዚህ እኛነታችን የሚገልጽ ባላችን ለማክበር ነው ያው ይሄንን ደግሞ ስናመጣ ከዚህ በተጀርባ ያሉት ነገሮች አሉ ለምሳሌ ይሄንንም የሰሩን እነዚህ የተባረኩ ልጆች እነሰማ ሰሪዎች እነዚህ ሁሉ አሉ እና ያው ክብር ምስጋና ለነሱ ለማድረግ ያክል ነው ብዙ ጊዜው ምንድነው ሸክላ ሰሪዎችን በይው እነዚህ ሻማ የእደ ጥበብ ሰራተኞች በሙሉ ምንም የማናቅም ወይም ደግሞ ሙያቸውም የመደረግ ደረጃ ላይ ነበር አሁን ግን እነዚህ ሙያቸውን እዚህ ላይ አንስተን ለብሰናል ወጀናል አክብረናል ብለን ያው እንግዲህ ለሀገራችን ያስተዋወቅን ያስፈረጋለን
ተማሪ ሁላገርሽ ግዛቸው ደግሞ ጋቢ በአካባቢው ማህበረሰብ ዘንድ የክብር ልብስ ነው ይሄንን አደባባይ ልብሶ መውጣት ደግሞ ባህልን ማስተዋወቅ ነው ትላለች
ሁላችንም እንደምናውቀው በሁሉም ትምህርት የውጭ ሀገር ከውጭ የመጣ ወይም የሰማነውን ትርጉሙን የማናውቀው ነው ሶ እኛ ጋቢ ዴይ ማክበር የፈለግንበት የኢትዮጵያ ባህል ስለሆነ ወንዶችም ሴቶችም የሚለብሱት ኢትዮጵያዊነትን የሚገልጽ ጋቢ ስለሆነ እኛ ደግሞ ማክበር የፈለግነው የጋቢ ቀን የሚለውን ነው አይተን ከሆነ ጊዜ ሰው እንኳን ሲጋባ ለልጆቻቸው ሰዎች ጋቢ ነው በስጦታ መልክ የሚሰጡ ይሄንን እንኳን ያው ማየት እንችላለን ለሙያተኛውም ክብር መስጠት ነው ያው ጋቢውንም ጥለቱንም ያው ሙያተኛ ነው የሚሰራው እነሱንም ማክበር ይሁንልን
ተማሪ አማኑኤል እንደሚለው ደግሞ አንዳንድ ወጣቶች ትርጓሜውን እንኳን በወጉ ሳያውቁ ጠናት የሚያከብሩ ወጣቶች የራሳቸውን ባህልና ወግ አውቀው እንዲያከብሩ ይህ ፕሮግራም ማሳያ ነው ይላል
ባህላችን በሀገራችን ላይ ያለው ነገር እንድንቆራ በዛውም የነሱቻችንን ባህል ወግ እናስተዋውቃለን ብዙ በየቤቱ ራሱ እንዲሽወረን እንደነበሩት እየሸማናቀዎች ነው በዚህ ወጣን ዳቪድ የለ በማክበር እናስተዋውቃለን ለነሱም ሞራል ሰማቻ ለኛም ደግሞ ታየ ደስካና
ወጣቶች በአደባባይ ላይ ወጥተው ያከበሩትን የጋቢ ቀንን እየተመለከቱ ያገኘናቸው አቶ ታለ ምን ተስኖት ለበርካታ አመታት በመምህርነት አገልግለው በአሁኑ ሰዓት በጥሮታ የተገለሉ ናቸው አቶ ታለ ወጣቶች የጋቢ ቀን ብለው ማክበራቸው ለባህላቸው ትኩረት መስጠታቸው ቢያስደስታቸው ከቁስ ይልቅ የሙያተኛውን ቀን ብለው ቢያከብሩ መልካም ነበር ይላሉ
ጋቢ መልበሱ አይከፋም ወደ ባህላችሁ ጥሩ ነገር ነው ግን ወደ ባህላችሁ ሲመለሱ ይዞት የሚመጣ ነገር አለ ማሰሪዎቹ ባህላዊ እንትኑን ከሚሰሩት አንጻር ከሆነ ደግሞ የጋቢ ቀን ሳይሆን የሸማ ሰሪዎች ቀን ተብሎ ሲያመ ተሰጥቶ ያን ሊከበር የሚችልበት መንገድ መፈለጉ ጥሩ ነው ማለት
ባህልን ማወቅ ማንነትን ለመግለጽ ያግዛል ባህሉንና ማንነቱን ጠንቅቆ የሚያውቁ ትውልድ ማፍራት ደግሞ በራሱ የሚተማመን ቤተሰቡን ማህበረሰቡንና ሀገሩን የሚወድ ዜጋ ይፈጥራል ይህም ጥቂትም ቢሆኑ የዛሬ ወጣቶች ምሳሌ ናቸው ሲሉ አስተያየታቸውን ቆጭተዋል አቶ ታለ ምን ተስኖት ለአሜሪካ ድምጽ አስቴር ምስጋናው ባህር ዳር
ያዳመጣችሁት ያላችሁት በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት የቪኦኤ ቻናል ኤንኤስኤስ 12 ላይ ከዋሽንግተን ዲሲ የሚተላለፍላችሁን የአሜሪካ ድምጽ ስርጭት ነው። ቀጣዩ መሰናዷችን ደግሞ ብርጋዴር ጀነራል ታደሰ ብሩን የሚያወሳ ልዩ መሰናዶ ነው። ብርጋዴር ጀነራል ታደሰ ብሩ የኢትዮጵያን የፖሊስ ኃይል በማዘመን የፌደራል ሰራዊትን በመምራት የደቡብ አፍሪካውን የነጻነት ታጋይ ኔልሰን ማንዴላን በማሰልጠንና በሌሎችም ስራዎቻቸው ባደረጓቸው አስተዋጽኦዎች ትልቅ ስም ተተላለፉ ኢትዮጵያዊ ናቸው። የኚህን ኢትዮጵያዊ ጀነራል ህይወትና ስራዎችን የሚዳስስ መጽሐፍ ሰሞኑን በአዲስ አበባ ተመርቋል። በመረቃው ስነ ስርዓት ላይ የተገኙት የኦሮሚያ ክልል ፕሬዝዳንት ሽመልስ አብዲሳ መጽሐፉ በክልሉ ትምህርት ስርዓት ውስጥ እንደገባት በጥቅም ላይ እንደሚውል ተናግረዋል። ከልሞ ዳዊት ተከታዩን ዘገባ ይዟል።
ታደሰ ብሩ ከነ ባወኑ ሰሜን ሸዋ ዞን አቦቴ ወረዳ ልዩ ስሙ ይነቡ በመባል ቦታ ነበር። እንደ ኢትዮጵያ አቆጣጠር በ1914 የተወለዱት ከአባታቸው አቶ ብሩ ከነና ከእናታቸው ቦንቱ ደስታ የተወለዱት ሜጀር ጀነራል ታደሰ ብሩ ለቤተሰባቸው ሁለተኛ ልጅ እንደነበሩ የውት ታሪካቸው ያስረዳል። አቶ መብራቱ ገርጊሶ በሰላሌ ዩኒቨርሲቲ የታሪክ መምህር ናቸው። ታደሰ ብሩ በኢትዮጵያ ትልቅ ታሪክ ያላቸው ሰው ናቸው ሲሉ ይናገራሉ።
ጀነራል ታደሰ ብሩ ከኔ አባታቸው ከሶስት ወንድማቸው ጋራ ጣሊያን በዛን ጊዜ 1936 በኢትዮጵያ 1928 የአድዋን ቂም በቀል ለመወጣት ስል በኢትዮጵያ መንግስት ላይ ጦርነት አውጆ ስለነበረ ጥሪ ተደርጎላቸው እንደማንኛውም ኢትዮጵያዊ ከሶስት ወንድሞቻቸው ጋራ ነው አባታቸው አቶ ብሩ ከኔ ወደ ሰሜን ኢትዮጵያ ግንባር እየዘመቱት ማለት ነው። በአጋጣሚ ከአንዱ አጎታቸው ቤታ ከሚባል ምናልባት በትክክል አላስታውስ እችላለሁ ከአንዱ አጎታቸው በስተቀር ሁሉም እዛ ነው ተሰውት ማለት ነው። በዛ አጋጣሚ ጀነራል ታደሰ ብሩም አባታቸውን በዛቱ ከጥቂት ወራት በኋላ ደግሞ እናታቸው በዛ ድንጋጤ እንደረፉ ታሪክም የሚነግረን እሱ ነው። ከዛ በኋላ በ14 ዓመታቸው 15 ዓመታቸው ነው ጠመንጃ ይዞ መታወቅ ጀመሩት። አለም ደግሞ ትልቅ ትግል ጀመሩ ጀነራል ታደሰ ብሩ በ14 15 ዓመታቸው ነው።
ከዚያም በጦርነቱ በጣሊያኖች ቁጥጥር ስር ያዋሉት ጀነራል ታደሰ ወደ ሶማሊያ ተወስደው ለ5 ዓመታት መታሰራቸውንም አቶ መብራቱ ያብራራሉ።
እሳቸው ታስረው የተወሰዱት ወደ ደነኔ ኮንሰንትሬሽን ካምፕ በዛን ጊዜ እንደ ናዚ ፋሽስትም የራሱ ኮንሰንትሬሽን ካምፕ ነበረው። ከዛ የከፋ አለም ደግሞ በጣም አስቸጋሪ የሚባለውን ሰው ወደ ሮም ነው የሚወስዱት። በዛ አጋጣሚ እና አብዲስ አጋም ወደ ሮም እንደተወሰዱ ነው።
ከዛ በኋላስ እንዴት ነው ኑት?
በመሰረቱ ከእስር ቤት መውጣታቸው 1941 ማንኛውም ምስራቅ አፍሪካ ጣሊያን ለቃ ስትወጣ ይሄ ማለት ኤርትራን ለቃ እንደወጣች 1941 ኢትዮጵያንም ምስራቅ ሶማሊያንም ለቃ ለመውጣት ተገደደች ማለት ነው። ያ ምክንያቱ ምንድን ነው? የሁለተኛ ዓለም ጦርነት ስለሆነ ነው። ጀነራል ታደሰም እስረኛ ስለነበሩ ከእስር ላብሬት ዓለም ነፃ ወጡ ማለት ነው። ነፃ ሲወጡ ብትመለስ የሚል ጥያቄ ሲቀርብላቸው እሳቸው ምንድን ነው ያሉት? ቤተሰብ ያለ ነው ወደ ሀገር የሚመለሰው፣ እኔም ቤተሰብ አለኝ እንዳሉት ነው ታሪክ የሚነግረን ማለት ነው። ታዲያ ምንድን ነው የእርሶ ፍላጎት ብሎ ሲጠየቁ ወታደር መሆን የሚመኘው እንግሊዝ ጋር የመቀላቀል አዝማሚያ ያሳየ። በዛ አጋጣሚ እንግሊዞች ወደ ሞምባሳ ወደ ኬንያ እንደወሰዱት ነው። በዛው የጦር ልምምድ እንዳደረገ የጦር ስልጠና እንዳገኘ 1940ዎቹ በኢትዮጵያ መጀመሪያ አካባቢ ወደ ሆሎታ ሚሊተሪ ካዴት ገብቶ አስተማሪ ሆኖ ተቀጠረ። እንደዚህ እያለ ወደ ሌፍተናንት ኮሎኔል፣ ወደ ኮሎኔልነት፣ ወደ ብርጋዴር ጄኔራልነት እያደገ መጣ ማለት ነው።
በስማቸው የተቋቋመው የብርጋዴር ጄኔራል ታደሰ ብሩ ፋውንዴሽን የመቶኛ ዓመት ልደታቸውን በማስመልከት ባለፈው እሁድ በአዲስ አበባ የመታሰቢያ ስነ ስርዓት አካሂደዋል። በዚህ ዝግጅት ላይም በወጣት ዙፋኑ ጋ የተጻፈና የጄኔራሉን ህይወትና ስራዎች የሚዳስስ መጽሐፍ ለምርቃት በቅቷል።
መጽሐፉ ከውልደቱ ጀምሮ እስከ ፍልሰቱ የሚያሳይ ነው። ሙሉ ህይወት ታሪኩ ላይ ያጠነጠነ ነው። እስር የወሰድኩት የሁለቱን የእስር ቤቶች መነሻ ነው። የሁለቱም ፈተና ጊዜ ናቸው ብዬ ስለማምን ነው በመጽሐፉ ላይ በተቻለኝ መጠን ነጻ ከእኔ ፍላጎት ውጪ ነጻ አድርጌ ለመስራት ነው የሞከርኩት። እኔ ዶክመንቶች ብዙ ሰው ተባብሮኛል፣ በጣም ብዙ ከእጅ ማስታወሻው ጀምሮ ፎቶዎችን በመፈለግ ኢንተርቪው ስፈልግ ኢንተርቪው በመስጠት መረጃ ማግኘቱ በጣም ይከብዳል። እነሱን ጠይቀ ፈልገ ከዛ እንደገና እነሱ ደግሞ ይፈቅዳል አይፈቅዱም የሚለው ራስን ችሎ። ያም ሆኖ ግን ባገኛቸው ሰዓት ሁሉም ሰው ይተባበረኝ ነበር። ያገኘኝ ሰው ሁሉ አንቺ ልጅ ትችያለሽ፣ ከቻልሽ ግን እሺ እንደዚህ አድርጊ የሚል ነበርና ከባድም ነው። በዛው ልክ ደግሞ ጥሩ ስራ ነው የምታወጣው።
በዝግጅቱ ላይ የተገኙት የብርጋዴር ጄኔራል ታደሰ ብሩ ልጅ ወይዘሮ ፀሐይ ታደሰ ብሩ ስለ አባታቸው የሚከተለውን ብለዋል።
ዛሬ በፊታችሁ ቆሜ የምወደውን አባቴን ከእናንተ ጋራ ስዘክር ሳስታውስ እጅግ ደስ ይለኛል። በተለይ የ17 ዓመት ኮሬዳ ያለው አባቴ የተናገረኝ በልዩ ሁኔታ ይታወሰኛል። ያኔ 12ኛ ክፍል ተማሪ ሆኜ ለቀጣዩ ትምህርት ደረጃ እየተዘጋጀው ነበር። አንድ ቀን አንቺ በደህና ሁኔታ ተምረሻል፣ መልካም ቦታም ደርሰሻል። አሁን ይህን ድድል ያላገኙ ሌሎች ላስተምር አለብኝ። ከቆይታ በኋላ አሁንም አንድ ቀን አሁን የምሰራውን ስራ ፍሬውን አንቺ ታያለሽ፣ እኔ ግን አላይም። እውነት እያየው ነው አለኝ። የአባቴ ትንቢታዊ ድምፁ ዛሬም በአእምሮዬ ውስጥ በግልጽ ይሰማኛል።
በስነ ስርዓቱ ላይ የቀድሞ የኦሮሚያ ክልል ፕሬዝዳንትና የኢፌድሪ የህዝብ ተወካዮች ምክር ቤት አፈ ጉባኤ አባዱላ ገመዳ እንዲሁም የአሁኑ የክልሉ ፕሬዝዳንት ሽመልስ አብዲሳም ተገኝተዋል። ሜጀር ጀነራል ታደሰ ብሩ የሀገር ባለውለታ ናቸው ያሉት አቶ ሽመልስ በሳቸው ህይወትና ስራዎች ላይ የተጻፈው አዲሱ መጽሐፍ በክልሉ ትምህርት ቤቶች በማስተማሪያ ግብዓትነት ጥቅም ላይ ይውላል ሲሉም ተናግረዋል።
ኢትዮጵያ
ወልቅጥማ ብሊሱማን ኦቦሉማን ከሰፊ ደጋግለ ፈቀብሲሱ ካና አቦቲን ከኛ ኩፈኒፍሰን
ነጻነት እኩልነትና ወንድማማችነት የሰፈነባትን ኢትዮጵያን ከመገንባት ወደ ኋላ የሚመለሰን ኃይል የለም። በዚህም ለዚህ ዓላማ የተሰውትንና አሁንም በህይወት ያሉትን እናሳርፋለን ማለት ነው። የመጽሐፉ ድራሲ ዙፋንን ማመስገን ፈልጋለሁ። የጻፈችው መጽሐፍ ትውልድን የሚያስተምር ስለሆነ 10000 መጽሐፍትን ወስተን በየትምህርት ቤቱ የምናሰራጭ ይሆናል። የብርጋዴር ጀነራል ታደሰ ብሩ ፋውንዴሽን የጠየቀንን ደግሞ የምናሟላ ይሆናል።
በሰላሌ ዩኒቨርሲቲ የታሪክ መምህር አቶ መብራቱ ገርጊሶ ታደሰ ብሩ በተለይ የኢትዮጵያ ፖሊስ ሰራዊትን በማዘመን ሰፊ ስራ መስራታቸውን ከዛም አልፎ የአፍሪካ ነጻነት ታጋይ ኔልሰን ማንዴላን የሽምቅ ውጊያ ማስተማራቸውን ጠቅሰዋል። በ1960 በንጉሠ ነገሥቱ ላይ የተቃጣውን የመፈንቅለ መንግስት ሙከራ በማክሸፍ ቢሳተፉም የፊደል ሰራዊት መሪ በነበሩበት ጊዜ ደግሞ የያነው አገዛዝ በኦሮሞ ህዝብ ላይ ሲያደርስ የነበረውን ጭቆና በመቃወማቸው መታሰራቸውን የታሪክ መምህሩ ተናግረዋል። ከዚያም በደርግ ዘመነ መንግስት አስተዳደር አላፍነት ቢሰጣቸውም ያንን ተተው የትጥቅ ትግል አራምደዋል በሚል ተገለዋል ብለዋል። እኚሁ የታሪክ መምህር ብርጋዴር ጀነራል ታደሰ ብሩ ለኢትዮጵያ ለኦሮሞ ደግሞም ለአፍሪካ በሰብአዊ መብት ጥበቃ ረገድ ላደረጉት ሰፊ ስራ በሚገባ ሊዘከሩ ይገባል ሲሉም የታሪክ መምህሩ አቶ መብራቱ ገርጊሶ አክለው ተናግረዋል። ለአሜሪካ ድምጽ ገልሞ ዳዊት ከአዲስ አበባ።
የአሜሪካ ድምጽ ከዋሽንግተን ዲሲ መተላለፉን ይቀጥላል። በተከታይ የምናቀርበው ደግሞ በወጣትነት ዘመናቸው ባስመዘገቧቸው የስፖርት ዓለም ድሎች ከፍተኛ አድናቆት ካገኙና ከሚታወሱ ኢትዮጵያውያን መካከል አንዱ የሆነውን የምሽቱን እንግዳችንን ነው። እንግዳችን በተለይ በሲድኒ ኦሎምፒክ ድሉን አስተዋውሷልን አትሌት ሚሊዮን ወልዴ ይሰኛል። አትሌት ሚሊዮን መኖሪያውን በአሜሪካ ምድር ካደረገ በኋላ ደግሞ ታዳጊዎችን በአትሌቲክስ ስፖርት ለማነጽ በሚደረጉ በርካታ እንቅስቃሴዎች ውስጥ ንቁ ተሳታፊ ሆኗል። ስለተወሰኑ እንቅስቃሴዎቹና ስለ አትሌቲክስ ህይወቱ በጥቂቱ ለመጫወት ሀብታሙ ስዩም በስልክ መስመር አግኝቶታል። አትሌት ሚሊዮን ከአትሌቲክስ ጋር የተገናኘበትን አጋጣሚ አስቀድሞ ያጫውተናል።
የዛሬ እንግዳችን በወጣትነት ዘመናቸው ባስመዘገቧቸው የስፖርት ዓለም ድሎች ከሚታወሱ ኢትዮጵያውያን መካከል አንዱ ነው። በተለይ በሲድኒ ኦሎምፒክ ድሉ የ5000 ሜትር ድሉ እናስታውሳለን አትሌት ሚሊዮን ወልዴን። አትሌት ሚሊዮን ወልዴ መኖሪያውን በአሜሪካ ምድር ካደረገ በኋላ ታዳጊዎችን በአትሌቲክስ ስፖርት ለማነጽ በሚደረጉ በርካታ እንቅስቃሴዎች ውስጥ ንቁ ተሳታፊ ሆኗል። ስለተወሰኑት እንቅስቃሴዎችና ስለ አትሌቲክስ ህይወቱም በጥቂቱ ለመስማት ለመጫወት በስልክ መስመራችን ከሚኒሶታ ጋብዘነዋል። ሚሊዮን እንደምን ዋልሃል? እንደምን አድርሃል? ሚኒሶታ ላይ ጠዋት ነው። እንኳን ወደ ዝግጅታችን በሰላም መጣ።
እናንተም ያው ብዙ ልዩነት የለውም። እንዴት አደራችሁ? አፍታም
በጣም አመሰግናለሁ እንግዳችን ስለሆንክ፣ ሐሳብህን ልታጋራን ስለፈቀድክ፣ በአድማጮችና በተመልካቾች ስም በእጅጉ አመሰግናለሁ።
እኔም በጣም አመሰግናለሁ እንግዲህ አርጋችሁ ስላቀረባችሁ።
መልካም። እንግዲህ ሚሊዮን ገና በለጋነታቸው ወደ አትሌቲክስ ስፖርት ከገቡ እውቅ አትሌቶች መካከል አንዱ ነህ። ገና በአስራዎቹ ውስጥ ያለህ የተለያዩ ዓለም አቀፍ ውድድሮች ላይ ተሳትፈሃል፣ ማሸነፍም ጀምረሃል። ለምሳሌ የማራካሽ ወጣቶች ቻምፒዮንሺፕ የ8 ኪሎ ሜትር ውድድርን ስታሸንፍ ገና 20 ዓመት እንኳን ሞላህም ነበር። በአፍላነትህ ከስፖርቶች ሁሉ ለይተህ ወደ አትሌቲክሱ ያዘነበልክበት ምክንያቱ ምንድነው? ጥቂት ስላጀማመሩህ ለአትሌቲክስ ሩጫ አጀማመሩ ጥቅስ የተወሰነውን እስቲ ንገረን ስላጀማመሩ።
እንግዲህ አጀማመሬ ብዙን በትምህርት ቤት በኳስ ላይ ነው የጀመርኩት። ኳስ እየተጫወትኩ ነው ከአካባቢ ካሉ ልጆች ጋር ኳስ እየተጫወትኩ ነው ያደግኩት። ግን አጋጣሚ ያው አንድ የምንጫወትበት ሜዳ ሲታጠር ለሆነ ለልማት ብለው ሲያጥሩት የዛን ጊዜ ወደ ቁስቋም የሚባል ቦታ ጫካን ወደ እንጦጦ ነው ወደዛ ጋር ሜዳ ፍለጋ እየሮጥን ስንሄድ ነው የዛ ሰዓት በአካባቢያችን የሚሮጡ ሁለት አትሌቶች ነበሩና እነሱን በተደጋጋሚ ማየት ጀመርኩኝና ያው እኔ ነበርኩኝ ከዛ እዛም ደርሰው ሜዳው ላይ ከዛ እነሱም እንደ ቀልድ እንግዲህ ለምንድነው ከእናንተ ጋር ቀላቅሉት ምናምን የሚባል እንደ ጨዋታ ነገር መጥቶ ሐሳቡ በዛ ፈለቀልኝና ተቀላቅዬ እንግዲህ ተሳካልኝ መሰለኝ እግዚአብሔር ይመስገን።
መልካም እንግዲህ ሚሊዮን በጣም የምትታወስበት በተለይ በጎርጎሳያኑ 2000 ዓመተ ምህረት በሲድኒ ኦሎምፒክ በ5000 ሜትር ያስመዘገብከው ያልተጠበቀ ድል እንደሆነ ይታወሳል። ካንተ በፊት ልምዱ የነበራቸው ሌሎች ሀገራት የወከሉ ተወዳዳሪዎች ከመኖራቸው ጋር በተያያዘ ነው ያልተጠበቀ የተባለው። በወቅቱ እጅግ ወጣት ከነበሩ ተወዳዳሪዎች መካከል አንዱ ነበርክ። የስንት ዓመት ወጣት እንደነበርክ አስተውልልና አድማጮችና ለተመልካቾቻችን ያ ድል እስከዛሬ ለቀጠለው ስምህ እስከዛሬ ድረስ ለምትነሳበት ዝና ምን ያክል አስተዋጽኦ አለው? ምንስ ታስተውሳለህ? የነበረውን ስሜት ጠቅለል አድርገህ ንገረን።
እንግዲህ የነበረው ስሜት ከዛ በፊት እንግዲህ በሩጫ ስጀምር 17 18 ዓመት ላይ ነው ትምህርት ቤት ወደ ሃይ ስኩል ከያለሁ ነው የጀመርኩት እና እዛው ሩጫውን ጀመርኩኝ። ወዲያውኑ ክለብ የሚያስኩኝ ወዲያውኑ ደግሞ ናሽናል ቲምን ተመረጥኩኝ። በጣም በፈጣን እድገት ነው ወደ ናሽናል ቲም የሄድኩት እና ገና በወዲያው የመጀመሪያውን ዓለም ወጣቶች ጃል ሜዳ ማጣሪያ በሚደረገው ውድድር ላይ እዛ ላይ የመጀመሪያውን ሶስተኛው ጥቼ ያለፍኩኝ ወደ ደቡብ አፍሪካ ሄድኩኝ። መጀመሪያ ደቡብ አፍሪካ ነው ሄድኩት። ከዛ በኋላ ደግሞ በሚቀጥለው ላይ ደግሞ ወደ ሞሮኮ ሄጄ እዛ ደግሞ ሻምፒዮን አንደኛ ሆኜ በዓለም ወጣቶች የመጀመሪያውን ወርቅ አመጣሁበት ጊዜ ነው። ከዛ በኋላ እንግዲህ እየቀጠልኩ በወጣቶች ነው ብዙ ጊዜ ወክዬ ለሀገሬ ብዙ ሜዳሊያዎች አመጣሁት። ወዲያውኑ ዓለም ሻምፒዮናና ኦሎምፒክም ደረሰ። እዛ ደግሞ ያው በ5000 ሳለ ተሳትፌ ወርቅ አመጣሁ።
ያድል የነበረው ስሜት ምን ነበረ? በተለይ ወደ ሀገር ቤት በመተመለሱበት ጊዜ ደማቅ አቀባበል ነበረ። በወቅቱ ደግሞ ደስታህን የገለጽበት መንገድም ለየት ያለና እንድነው ያራዳ ልጆች የሚያደርጉት አይነት ነው እየተባለ ይነሳ ስለነበረ የነበረው ድባብ ምን ነበረ? ምንስ ትዝ ይልሃል? ከዛ ድል ጋር በተገናኘ የምታስታውሳቸው የማይረሱ ገጠመኞች ምንድናቸው?
እንግዲህ የዛን ጊዜ ባይገርም ልክ የ5000 ፋይናል የሚደረግለት እኛ ወደ ሜዳው ስንገባ ደራርቱና ጌጤ አሸንፈው ለሜዳሊያ እየገቡ ነበር። የነሱ ሜዳሊያ የኛና አቆሙና የኛ መነሻ ልክ እንትኑ ስታርት እንትኑ ላይ ቆመን እነሱ ደግሞ ሜዳሊያ ይሸለሙ ነበር እና በዛ ሰዓት የአገራችንን መዝሙር ቆመን ከመጀመራችን በፊት ዘምረን ነውና የጀመርነው ያ ጭንቅላቴ ውስጥ የሆነ ነገር ነው የፈጠረብን። እኛም አሁን እዚህ ላይ እንደዚህ ሆነን እኛም ማዘመር አለብን ብለን ከጓደኞቼ ጋር የዛን ጊዜ አብረን እንትን አድርገን ነበርና እግዚአብሔር ይመስገን እኔ ደግሞ ተሳካልኝ።
በጣም የማይረሳ የአትሌቲክስ ስፖርት አጋጣሚ ነበር። በርካታ ኢትዮጵያውያን የአትሌቲክስ ወዳጆች ዘንድም እስከዛሬም ድረስ የሚወሳ ነው። ከሲድኒው ድል በኋላ ካናዳ ኤድመንተን ላይ በቀጣዩ ዓመት በዓለም አትሌቲክስ ቻምፒዮንሺፕ ላይ የብር ሜዳሊያ ያሸንፋል። ከዚያ በኋላ ባሉት ዓመታት እንግዲህ ቀስ በቀስ ወደ አትሌቲክስ አሰልጣኝነቱ ፊትህን አዙረሃል ማለት ይቻላል። ሚኒሶታ ላይ ሴንት ቶማስ በሚባል አካዳሚ አገር አቋራጭ ሩጫ አሰልጣኝ ሆነ መስራትን ሰምቻለሁ። ለምን ወደ አሰልጣኝነቱ ፊትህን ማዞር ፈለግ?
እንግዲህ ከኤድመንተን እንደደረሰ የዛን ጊዜ ልክ ወደ ኤድመንተን ትሬኒንግ ካምፕ ውስጥ ሆነን እግሬ ላይ ከባድ ጉዳት ደረሰብኝ። ኤድመንተን ራሱ ስሮጥ እንደውም አትሄድም ሁላ እየተባልኩ ነበረ። ግን ያው አሰልጣኞችም የተለየ እንትን እያደረጉኝ ዶክተሮቹም ዶክተር አያሌው ጥሩ ትሪትመንት ሰጥተውኝ ከዛ በኋላ ያንን እንድሳተፍ አደረጉኝና ባይገርም እዛም ላይ ጥሩ ተሳካልኝ። እንደውም ሶስተኛ ነው ያው በኋላ በእንትን ሁለተኛ ሆንኩኝ እና የብር ሜዳሊያዬን አገኘሁኝ። እና ከዛ በኋላ ነው እዛ ላይ ነው የጀመረኝ እና ግሬን ከዛ በኋላ ወደ ሳውዲ አረቢያ መጥቼ የሕክምና አድርጌ ያለው የጀርባ አጥንቴ ላይ ከባድ እንትን ተደርጎ እዛም ሕክምናው ሲጃለሁኝ ከዛ በኋላ በቃ እየቀነሰ መጣና አሁን ትሬኒንግ ብዙ ጊዜ ወደ አሜሪካን ኒውዮርክ አንድ የጓደኛዬም ሳይኮሎጂስት የሚያሰለጥን ማይክ ቦርን ሜባል ስቲል አለ እና እሱ ጋር ትሬኒንግ ለመስራት ሄጄ በዛ ሰዓት ነው ያው ሩጫው ብዙ እንትን እንደሌለው ስለ እንትን ስላለ ወደዚህም አዘንበል ይሄንንም እየተመልከት በመባል በዛ ጀመርኩ ማለት ነው።
እንግዲህ ወደ ዩናይትድ ስቴትስ ከመጣህ በኋላ ከአትሌቲክሱ አሁንም ማራክም በተለያየ ጊዜ እንግዲህ ቀደም ብለ እንደነገርከን ባሰልጣኝነቱ ተሳራ ነበር። እንዲሁም ትውልድ ኢትዮጵያውያንም ሆነ ሌሎች አፍሪካውያን በሚሳተፉባቸው የተለያየ ጉዳና ሩጫዎች ላይ በአስተባባሪነት እንዲሁም ደግሞ በአዘጋጅነትም ስትሳተፍ አይቻለሁ። በቅርብ አመታት ውስጥ ደግሞ ሚሊዮን ወልዴ 2000 የተባለ የአትሌቲክስ ማሰልጠኛ ተቋም መስርተሃል። ተቋሙንስ እንዴት ለመጀመር ቻልክ? የሚሰጣቸው አገልግሎቶች ምንድናቸው? ግቡ ምንድነው የተቋሙ?
እንግዲህ በዚህ መጀመሪያ ለመግባት ያነሳሳኝ እንዳልከው ኒውዮርክ ውስጥ ሆኜ የተለያዩ ሃይ ስኩል የፕራይቬት ሃይ ስኩሎች ውስጥ አሰልጣኝ ሆኜ ሰርቻለሁ። በመጀመሪያ ሪቨርዴል ሃይ ስኩል የሚባል ማስተር ሃይ ስኩል የሚባል ሆሊ ቻይልድ ዌስተስተር ትራክ ክለብ እነዚህ ሁሉ ሰርቻለሁ እና የብዙዎቹ አሁን ሆሊ ቻይልድ እና ሪቨርዴል የሴቶች ብቻ ነው በነሱ ቨርሲቲ ሊካል ስቴፕ በስቴፕ አላቸው እና የነሱ የዋናው ቲም አሰልጣኝ ሆኜ ሰርቻለሁ። እዛ ሆኜ ያው ቤተሰቦቼ ኢትዮጵያ ነበሩ። አሁን ነው በቅርብ የመጡት። ብዙን እዛ ነበር ማሳለፈው። አሁን እነሱ ወደዚህ ሲመጡ ወደ ሚኒሶታ ሲመጡ ግዴታ ወደ ቤተሰቤ መቀላቀል አብሬ መሆን ስላለብኝ ልጆችም ወይ ትምህርት ቤት እየሄዱ ስለሆነ ከነሱ ጋር መሄድ ስላለብኝ እዚህ ያለውን እንትን ይሄንን በማሰብ እዚህ ላሉት ደግሞ ታዳጊ የኛ ማህበረሰቦችን በማሰባሰብ ይሄንን አቋቁሜ በዚህ መንገድ እንዲሄዱና እነሱም ደግሞ የተሻለ በሩጫው ባይገርም በሩጫው የሚሰጠው ሚኒማል ሃይ ስኩል ማነው ለካሌጅ ለመሄድ ለሃይ ስኩል ላይ ሆነው እኛ ሀገር በቀላሉ የሚመጣ ነው። ምክንያቱም ሀገራችን ሃይ አልቲቲዩድ ነው ትሬኒንግ የሚሰራው። ወጣቶች እዛ በአንድ ጊዜ እንትን በተላቸው ያ ይሄን ሰዓት በአንድ ጊዜ ይመጡታል። እዚህ ያሉት ግን ትንሽ ይከብዳል። አሁን ግን ፕራክቲስ ካደረጉ ግን ያንን ሰዓት እየመጡ የተሻለ ነገር እንዲያገኙና እነሱንም እንዲያሰባስብ ብዬ ነው።
መልካም። እንግዲህ ሚሊየን በአንተ የአትሌቲክስ ተወዳዳሪነት ዘመን የማይዘነጉ አሰልጣኞች ነበሩ። ዶክተር ወልደ መስቀል ኮስተር እንዲሁም ሌሎች ማለት ነው። እነሱ የሚያሰለጥኑበት የራሳቸው ዘይቤና ፍልስፍና ነበራቸው። አንተ በአሁኑ ሰዓት እዚህ ዩናይትድ ስቴትስ የምታገኛቸውን ታዳጊ አትሌቶች በየትኛው ፍልስፍና ነው የምታሰለጥናቸው? ያለው ልዩነት ምንድነው? በተለይ እዚህ ከተቋም አንፃር ብዙ ነገር የሚሟላላቸው ይመስለኛል። ኢትዮጵያ ውስጥ ደግሞ ከተፈጠሩና ከሌሎች ጉዳዮች ጋር በተገናኘ ጠንካራ አትሌቶች ይፈጠራሉ። ያለው ልዩነት ምንድነው? ብንዋሰው የምትለው ጉዳይስ ምንድነው?
እንግዲህ በጣም ትልቅ ልዩነት እንዳልከው አገራችን ላይ እንትኑ አገሩ ራሱ መልካም ምድሯ በጣም የሰጠ ነው ለሩጫ ለማንኛውም ስፖርት እንትን ያደረገ ነው። እዚህ ግን ልጆች ሲማሩ የተለያየ ማለት ብዙ ተጽዕኖ ትምህርታቸው ላይ ያደላሉ። ሩጫውን የሚሰጥ ከትምህርት በኋላ ነው። ሩጫው ድካም አለ። እዛ ያው ሁሉ እያለ ግን ውጤት ለማምጣት ይጥራሉ። እኔ ደግሞ ያ ብዙዎቹ ደግሞ የኛ በእንትን ትኩረት እየሰጡት አይደለም እዚህ ሩጫ ላይ። አሁን በዚህ ሀገር ላይ ሳይ እዚህ ተወልደው የኖሩ ብዙ ጊዜ በሌላ ስፖርቶች ላይ ነው። ብዙ እንዳልኩ በጣም ፋሲሊቲ ያለው እንትን ለእያንዳንዱ አስፒር በትምህርት ቤት የሚሰጠው እንትን በጣም ላቅ ያለ ነው እና ሩጫው ላይ ደግሞ ብዙ እንትን የላቸውም የኛ ያንን እንዲያገኙት በማሰብ ነው። ከዛ በኋላ እንግዲህ ቀጣዩ ወደ ሌላ የሚሄዱ ትሬኒንጉን ካገኙ በኋላ እኔም የሰለጠንኩበትን እና የሄድኩበትን አካሄድ ለነሱ ለማሳየት ነው።
መልካም። ሚሊዮን የቀጣይ ዘመን እቅድህ ምንድን ነው? አሁን የጀመርካቸው ስራዎች አሉ? ከነሱም ጋር በተገናኘ ሊሆን ይችላል ወይም በግልህም ደግሞ የምትሞክራቸው ሌላዎች ጉዳዮች ካሉ ስለነሱ ንገረኝ። እዚህ የሚኖረው ትውልድ ኢትዮጵያዊ ማህበረሰብስ እንደናንተ ላሉ ሰዎች ለሚያደርጉት እንቅስቃሴ ምን አይነት ድጋፍ ነው ማድረግ ያለበት ብለህ ትመክራለህ?
እንግዲህ ሁሉም ልጅ እንግዲህ እኔ እንግዲህ ራሴ ነው በዚህ ይሄንን አቋቁሜ ልጆችን ለማሰባሰብ ያው ብዙ ያልተለመደ ነገር ነው። ልጆቹን እንግዲህ ወላጆችን በሚሄዱበትና ባሉበትና በሚማሩበት በእኛ ማህበረሰብ በቸርች ውስጥ
የቀረበ ነው። በተለያዩ ውድድሮች ላይ አሸናፊ ለመሆን ያበቃሉ ከመጥላቸው መላዎችና ዘዴዎች ወይንም ብልሃቶች መካከል አንድ ሁለቱን ንገረን። ወጣቶች በዚህ ውድድር በዚህ ዘርፍ እንዲሳካላቸው ምን ማድረግ አለባቸው ብለህ ትመክራለህ?
እንግዲህ በርትተውና ትኩረት ሰጥተው መስራት ነው። እዚህ ሀገር ካየሁት ሐሳብ ብዙ ሐሳብን የሚበታትን ነገር አለ። ግን ልጆች ሁሉንም ትምርታቸው በመጀመሪያ ትምርታቸው ላይ ትኩረት ሰጥተው ከዛ ደግሞ ወደ ስፖርቱ ወደዚህ ማንኛውም በሚፈልጉት ስፖርት ላይ ትኩረት ሰጥተው ትሬኒንጋቸውን የሚያደርጉ እያንዳንዱ ከሰሩ የሚፈልጉበት ቦታ የማይደርሱበት ምንም ምክንያት የለም። ምክንያቱም እኔ አይቼዋለሁ። ከወጣትነት ተነስቼ ነው በአንድ ወይም እስከ ኦሎምፒክ ድረስ የደረስኩት እና ያሉትን ውድድሮች ዓለም ላይ የሚደረጉትን አሸንፌ ነው። ያንን ስቴፕ ደግሞ ለእነሱ ሼር ለማሳየት ያው በደንብ እጄን ዘርግቼ ዝግጁ ነኝ ብዬ ተዘጋጅቻለሁ ለዚህ ዝግጅት።
እጅግ በጣም እናመሰግናለን። የኦሎምፒክ ባለድል አትሌት ሚሊዮን ወልዴ ስለነበረን ቆይታ በአድማጮች በተመልካቾች ስም አመሰግናለሁ። በሌላ ጊዜ እንግዲህ ስቱዲዮ ደግሞ ተገናኝተን ሌሎች ጉዳዮችን እናነሳሳለን። ለአሁኑ መልካም ቀን ይሁንልህ።
አሜን። ለሁላችን አጥተሙኔን በጣም አመሰግናለሁ። እንግዲህ አርጋችሁኝ እንግዲህ ከዚህ ድረስ ደውላችሁ ስለጋበዛችሁ አመሰግናለሁ።
የተከበራችሁ አድማጮች ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀቁ።
You know you want another time. Never pick up when you want me.